ይህ የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ታህሳስ 27 2015 ዓ.ም ምሽት ዝግጅታችን ጀመረ። በኢትዮጵያ በተለይ በትግራይ ክልል ሰዎች ከግጭት እንዲያቆሙ ለማድረግ አፋጣኝ እርዳታ ማድረስ ቀዳሚ ጉዳይ መሆን እንዳለበት የተባበሩት መንግስታት ድርጅት የምግብና የእርሻ ድርጅት ፋኦ አስታወቀ። እነዚህንና ሌሎች በርከት ያሉ ክንፎችን በምሽቱ ይዘንላችኋል። በተለይ ደግሞ ዛሬ ፍርድ ቤት በታዩ የተለያዩ ጉዳዮች ላይ እናተኩራለን። የኢትዮ ንቃት የዩቲዩብ ሚዲያ ባለሙያ መስከረም እንደዚሁም የህግ ባለሙያው አቶ ወንድሙ ኢፍሳ ጉዳይን እንመለከታለን። ሌሎች በርከት ያሉ ክንፎችም አሉ። ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። ሲሳይ አሸናፊና ግርማ ደገፋው በምስልና ድምፅ ቅንብር፣ አባየው ገበያው የዌብና ማህበራዊ ገጽ ፕሮዲውሰራችን ናት። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም አብራችሁን እስከ ምሽቱ 4 ሰዓት እንድትቆዩ እንጠይቃችኋለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝናቸው ዋና ዋና የዓለም ዜናዎች ወሰዳችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ። ኢትዮ ንቃት የተሰኘው የዩቲዩብ ሚዲያ አዘጋጅ መስከረም አበራ በዋስ ከእስር እንድትለቀቅ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ልዩ ልዩ ወንጀል ችሎት ትዕዛዝ ሰጥቷል። አስቴር ምስጋናው ዝርዝሩን ይዛለች።
ኢትዮ ንቃት የተሰኘ የዩቲዩብ ሚዲያ አዘጋጅ መስከረም አበራ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ልዩ ልዩ ወንጀል ችሎት መቅረቧን ጠበቃ ሰለሞን ገዛሃኝ ለአሜሪካ ድምጽ ተናግረዋል። የክስ መዝገቡን እንደተመለከቱት የሚናገሩት ጠበቃው የያዘውን ጭብጥም እንዲህ አብራርተውታል።
የተከሰሰችው የኮምፒውተር አዋጅ የኮምፒውተር ወንጀል አዋጅ ቁጥር 958 2008 አንቀጽ 14ን በመተላለፍ ለሚለው ሁለት ክስ ነው። ክስ አንድና ክስ ሁለት ተከሳሽ ናቸው። አብሯት የሚሰራውን አማደገባው የሚባል ጋዜጠኛ አብሯት አለ እና ክሱም ሁለቱን ነው የሚመለከተው። ክስ አንድ ይህንኑ አዋጅና ይህንኑ አንቀጽ በመጥቀስ በህዝብ ደህንነት ላይ የሚፈጸም ወንጀል ለመፈጸም በማሰብ በማለት ጥላቻን፣ አመፅን፣ ውከትንና ግጭትን በመቀስቀስ እንዲሁም ደግሞ የመከላከያ ሰራዊቱ በብሔር ለመከፋፈል ሀገርን ለማፍረስ በማሰብ አንደኛ ተከሳሽ በአንደኛ ተከሳሽ ጸሐፊነት በመስከረም አበራ ማለት ነው፣ ሁለተኛ ተከሳሽ ተራኪነት የወንጀል ድርጊት በፈጸሙ በመገኘታቸው በሚል ነው ክሱ ያለው።
ጠበቃ ሰለሞን ክሱ ዘግይቶ እንደደረሳቸው እና በችሎት ለመከራከር ጊዜ እንደሚያስፈልጋቸው ለችሎቱ እንዳስረዱ ገልጸው ደንበኛቸው የተከሰሱበት ወንጀል የዋስትና መብት የማያስከለክል በመሆኑ ለችሎቱ ባቀረቡት ጥያቄ ደንበኛቸው በ50,000 ብር ዋስ እንዲለቀቁ ፍርድ ቤት ወስኗል።
ዋስትናው በተመለከተ የተከሰሰችበት ክስ ዋስትና የማያስከለክል ስለሆነ እንዲሁም ደግሞ የቤተሰብ አሰሪ ቋሚ ስራ ያላት ህፃን ልጅ የምታጠባ ስለሆነ በዋስ ቦታ ዋስትናውን አክብራ የምትጠብቅ ስለሆነ የምትቀርብ ስለሆነ በዋስ ተገቢውን የገቢዋን ግምት ማስገባት ዋስትና ፈቅዶላት ወጪን እንድትከራከር አቀረብን። አቃቤ ህግም በዚህ ላይ አስተያየት ካለጡ ጠይቆ አቃቤ ህግም አልተቃወምም፣ በዋስትናው ላይ አልቃወምም አለ። ከዛም ፍርድ ቤቱ ግራተኛችንን አስተያየት ሰምቶ መስከረም አበራ በ50,000 ብር ዋስ እንድትወጣ እንድትከራከር ፈቅዷል። ያው የዋስትናው ጉዳይ ወረቀቱ እያለቀ ነው። መደበኛ ክሱን የሚቀጥል ሆኖ ይህን ክስ ለማየት ለሚቀጥለው ጥር 15 ተቀጥሯል ማለት ነው።
በሌላ በኩል ቅንጅት በጋዜጠኝነት ሙያ ለተሰማሩ ሴቶች የተሰኘውና በዘርፉ የተሰማሩ ሴቶችን ለመደገፍ የተቋቋመው ዓለም አቀፍ ድርጅት የመስከረምን በድጋሚ መታሰር አውግዟል። የሀገሪቱ ባለስልጣናት መስከረምን በፍጥነት እንዲፈቱም ጥሪ አቅርቧል። ጋዜጠኞች ያለ መንግስት የበቀል እርምጃ በነጻነት መስራት እንዳለባቸውም ጠቁሟል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
በሌላ ዜና የፌዴራል ከፍተኛ ፍርድ ቤት በነ አቶ ያሬድ ዘሪሁን ላይ የቅጣት ውሳኔ ሰጠ። ገብረ ሚካኤል ገብረ መድህን አጭር ዘገባ አለው።
የፌደራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት በአቶ ጌታቸው አሰፋ የክስ መዝገብ ስር ጉዳያቸው ሲታይ በነበሩ 9 ተከሳሾች ላይ በዛሬው ዕለት ከ3 ዓመት እስከ 5 ዓመት ከ4 ወር የሚደርስ የእስር ቅጣት ውሳኔ አስተላልፈዋል። ፍርድ ቤቱ የቀድሞ የብሔራዊ የመረጃ ደህንነት አገልግሎት ምክትል ዋና ዳይሬክተር የነበሩት አቶ ያሬድ ዘሪሁንና በደህንነት ተቋሙ ውስጥ የሥራ ኃላፊ የነበሩት አቶ አማኑኤል ኪሮስ እያንዳንዳቸው በ5 ዓመት ከ4 ወር እስር እንዲቀጡ ወስኖባቸዋል። በዚሁ የክስ መዝገብ ስር ሲከራከሩ በቆዩት ሌሎች 6 ተከሳሾች ላይም ፍርድ ቤቱ ከ3 ዓመት እስከ 4 ዓመት የሚደርስ የእስር ቅጣት የወሰነባቸው ሲሆን ከነሱ መካከል 3ቱ ዛሬ እንዲፈቱ አዟል። በዛሬው ዕለት በፍርድ ቤት የቅጣት ውሳኔ የተላለፈባቸው ሁሉም ተከሳሾች በ2 ቀናት ውስጥ እንደሚለቀቁ ከጠበቆቻቸው አንዱ የሆኑት አቶ ክፍላይ መሐሪ ለአሜሪካ ድምጽ ተናግረዋል።
እጃቸው ከተያዘበት ጥቅምት 30 2011 ዓመተ ምህረት ጀምሮ የቅጣት ውሳኔውን ተፈጻሚ ስለሚሆን 4 ዓመት ከ2 ወር አካባቢ ታስረዋል። ሁሉም ከፍተኛውን 5 ዓመት ከ4 ወር የተፈረደባቸውም ቢሆኑ በአመክሮ ቀጥታ የሚወጡ ናቸው የሚሆኑት።
ተከሳሾቹ ቀደም ሲል በሙስና ወንጀል ተከሰው የነበሩ ሲሆን በኋላ ላይ ግን የክስ ጉዳያቸው መቀየሩን አቶ ክፍላይ ጠቅሰዋል።
የተከሰሱበት ክስ በከፍተኛ ሙስና ተብሎ በአዋጅ ቁጥር 881 የሙስና ወንጀሎችን ለመከላከልና ለመቆጣጠር በወጣው አዋጅ መሰረት ነበር የተከሰሱት። ይሄ አዋጅ ከገንዘባዊ ባህሪ ያላቸውን የወንጀል ድርጊቶች ጋር የተያያዘ እንጂ በዚህ የሰብአዊ መብቶች ጥሰት ወይም ደግሞ አላግባብ ሰዎችን ማሰር የሚለውን የወንጀል ድርጊት ተፈጻሚነት ሊኖረው ስለማይገባ በወንጀል ሕጉ 423 መሰረት ነው ተከላከሉ የተባሉት፣ ጥፋተኛም የተባሉት የቅጣት ውሳኔም የተወሰነው በዚህ አንጻር ነው።
የፌዴራል ከፍተኛ ፍርድ ቤት ታህሳስ 7 ቀን 2015 ዓ.ም በተከሳሾቹ ላይ የጥፋተኝነት ውሳኔ በሰጠበት ጊዜ አቶ ማዓሾ ኪዳንና አቶ ተሾመ ኃይሌ የተባሉ 2 ተከሳሾች ከ4 ዓመት ክርክር በኋላ በነጻ መለቀቃቸውንም ለማወቅ ተችሏል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ኢትዮጵያ ለሚገኘው የአሜሪካ ኤምባሲ በሙሉ አምባሳደርነት የሚያገለግሉ እጩ አምባሳደር አቅርበዋል። ትናንት ማክሰኞ ታህሳስ 25 2015 ዓ.ም በዋይት ሃውስ በኩል ለዩናይትድ ስቴትስ የሕግ መወሰኛ ምክር ቤት በተላከው የእጩዎች ዝርዝር ውስጥ በኢትዮጵያ ሙሉ አምባሳደር ሆነው እንዲያገለግሉ የቀረቡት ኤርቨን ማሲንጋ ይገኙበታል። ኤርቨን ማሲንጋ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ምክትል ረዳት ሚኒስትር ናቸው። በኢትዮጵያ የቀድሞ የአሜሪካ አምባሳደር ጌታ ታሲ ከአንድ ዓመት በፊት በጡረታ ሲሰናበቱ በምትካቸው በጉዳይ ፈጻሚነት የተሾሙት አምባሳደር ትሬሲ ጄኮብሰን መሆናቸው ይታወቃል። ጆ ባይደን ያቀረቡት አዲስ ሹመት ከጸደቀም በኢትዮጵያ የሚገኘው የአሜሪካ ኤምባሲ ሙሉ ስልጣን ያለው አምባሳደር ያገኛል ማለት ነው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የአማርኛ አገልግሎት ነው። የሶማሊያ ባለስልጣናት ትናንት ረቡዕ በማዕከላዊ ሂራን ክፍለ ግዛት በደረሱት 2 የቦምብ ፍንዳታዎች ቢያንስ 15 ሰዎች መሞታቸውን አስታወቁ። መሐመድ ዳይሳኔ ከሞቃዲሾ የላከውን አጭር ዘገባ ድረጀ ደስታ ያቀርበዋል።
እንዶቹ የአጥፍቶ ጠፊ ጥቃቶች የደረሱት ማሃስ በተባለችው ከተማ ትናንት ረቡዕ ማለዳው ላይ ነው። በሂራን ክፍለ ግዛት ውስጥ ያለችው ማሃስ ከተማ የምትገኘው ከሶማሊያ ዋና ከተማ ሞቃዲሾ በስተሰሜን 300 ኪሎ ሜትሮች ርቀት ላይ ነው። በመንግስት ቴሌቪዥን ስለ ጥቃቱ መግለጫ የሰጡት የከተማይቱ ከንቲባ ሙኒ መሐመድ ሐለኔ ተሽከርካሪ ላይ የተጠመዱት 2 የቦምብ ጥቃቶች በመኖሪያ ቤታቸው ላይና በፌዴራሉ መንግስት የምክር ቤት አባል መኖሪያ ቤት ላይ የተነጣጠሩ መሆኑን ተናግረዋል።
ጸረ ሰላም አሸባሪዎች ዛሬ ጠዋት ከተማይቱን ተሽከርካሪዎች ላይ በተጠመዱ 2 ፈንጂዎች አጥቅተዋል። አንደኛው ፍንዳታ ከቤቴ ፊት ለፊት የተፈጸመ ሲሆን የሞቱና የቆሰሉ ሰዎች አሉ።
የእስላማዊ ሚሊሻ አማጽያን ቡድኑ አልሸባብ ለጥቃቶቹ ኃላፊነቱን ወስዷል። ጥቃቶቹ ኢላማ ያደረጉት ማሃስ ከተማ ውስጥ የሚገኙ ዋነኛ የመንግስት ይዞታዎችን መሆኑን ቡድኑ አስታውቋል። የአሜሪካ ድምጽ በስልክ ያነጋግራቸው የአካባቢው ነዋሪዎች እስከዛሬ ከሰሙት ሁሉ ትልቁ ፍንዳታ መሆኑን ተናግረዋል። መሐመድ ኢብራሂም ሙአሊሙ ከአካባቢው የተመረጡ የፌዴራል መንግስት የምክር ቤት አባል ለቪኦኤ በስልክ በሰጡት መግለጫ ጠላት ማለትም አልሸባብ ሚሊሻዎች ተስፋ እየቆረጡ ስለመጡ የቦምብ ጥቃት ብቻ ወደ ማካሄድ ወርደዋል ይላሉ።
ujeed kana ay u sameeyaanow waxay tahay inay ku ragaadiyaan horumarka baaxad
leh inay madargubayt waanayaa mukniyad baqrbu batadaragu nasaay maawtaat inkisqaasiyoch yetegeynyutin diloch waaga lamaasaataat nu betegojjochu betsewoch mesnaanatin yetemenyu yekosselutinum fetnon indiyagegmu minyoten igalsalu
ሙአሊሙ አልሸባብ ጨርሶ እስኪደመሰስ ድረስ ህዝቡ ከሰራዊቱ ጎን እንዲቆም ጥሪ አስተላልፈዋል። በአካባቢው የጎሳ ኃይሎች የሚደገፉት የፌደራል ኃይሎች ከቅርብ ጊዜ ወዲህ በተለይም በዋናነት ከኪርሸበሌ ግዛት ውስጥ የእስላማዊ ሚሊሻዎች እጅ የነበሩትን በርካታ ይዞታዎችን አስለቅቀዋል። እንደ አውሮፓ አቆጣጠር ከ2007 ጀምሮ የአልሸባብ ቡድኖች ከአፍሪካ ህብረት ሰላም አስከባሪና ከሶማሊያ ኃይሎች ጋር ሲዋጉ መቆየታቸው ይታወቃል። የሶማሊያ ፕሬዝዳንት ሐሰን ሼህ መሐመድ ባለፈው አመት በአማጽያኑ ሚሊሻዎች ላይ ሉና ቀፍ ጦርነት አውጇል። የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ ባለፈው አመት በአማጽያኑ ሚሊሻዎች ላይ ሁሉን አቀፍ ጦርነት አውጇል። አልሸባብ በሶማሊያውና ከተማ ሙቀዲሾ ውስጥ የቦምብ ፍንዳታዎችን ማድረስ ከጀመረበት ጊዜ ጀምሮ የሶማሊያ ትምህርት ሚኒስትር የሞቱበትን ጥንድ ፍንዳታ አጥቃት ጨምሮ ከ100 ሰዎች በላይ ሲገደሉ ብዙዎቹ ሰላማዊ ሰዎች መሆናቸው ተመልክቷል።
ዩጋንዳ ውስጥ ሲዛመት የከረመው የኢቦላ ወረርሽኝ በቁጥጥር ስር እየዋለ ነው ሲል ዋናው የአፍሪካ ህጉር የህዝብ ጤና ጥበቃ ተቋም ዛሬ አስታወቀ። ይህ የሆነው በሀገሪቱ የመጨረሻው ለቫይረሱ የተጋለጠ ሰው ከተመዘገበ 39 ቀናት በማለፉ መሆኑን አስረድቷል። የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል ተጠባባቂ ዳይሬክተር አህመድ ኦግዌል ኡማ ለጋዜጠኞች ባደረጉት ማብራሪያ እስከ አውሮፓውያኑ ጥር 10 ቀን ድረስ አንድም የኢቦላ ታማሚ ካልተገኘ ወረርሽኙ ሙሉ በሙሉ ተወገደ ማለት ነው ብለዋል። እስካሁን ዩጋንዳ ውስጥ በኢቦላ መያዙ የተረጋገጠው ሰው ቁጥር 142 መሆኑን የገለጡት የአፍሪካ ሲዲሲ ባለስልጣን 55 ሰዎች መሞታቸውንም አመልክተዋል። ለሱዳኑ የኢቦላ ቫይረስ ዝርያ አይነት የመከላከያ ክትባት ሙከራው እንደቀጠለ መሆኑንም ገልጸዋል። የዩናይትድ ስቴትስ ኮንግረስ የተወካዮች ምክር ቤት ሪፐብሊካኖች የምክር ቤቱን አፈ ጉባኤ ለመምረጥ ላለፉት 2 ቀናት ያደረጉት ሙከራ ያልተሳካ ሲሆን ዛሬም ለ3ኛ ቀን ጥረታቸውን እየቀጠሉ ናቸው። ወጋጥባቂ ሪፐብሊካን አባላት የፓርቲውን መሪ ኬቪን መካርቲን ትናንት ረቡዕም ለአፈ ጉባኤነት የሚያስፈልጋቸውን ወሳኝ ድምጽ ነፍገዋቸዋል። መካርቲ እስካሁን በተካሄደው 6 ዙር ድምጽ አሰጣጥ የብዙሃን አባላት ድጋፍ ለማግኘት ያልቻለ ሲሆን የዛሬው ለ7ኛ ጊዜ ነው የሚሆነው። የዛሬውን ውሎ የሚቃኝ ዘገባ በመጽሔት ክፍለ ጊዜ ይቀርባል። የቀድሞ የሮማ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ቤኔዲክት ቀብር በዛሬው ዕለት ተፈጽሟል። ቀደም ብሎ ብዙ ሺህ ሐዘንተኞች በቫቲካን ቅዱስ ጴጥሮስ አደባባይ ሽኝት ሥነ ሥርዓቱ ላይ ተገኝተዋል። ከዓለም ዙሪያ ርዕሳነ ብሔራት፣ የንጉሳዊ ቤተሰብ አባላት፣ በብዙ ሺህ የተቆጠሩ የቤተክርስቲያኒቱ ምዕመናን ተገኝተዋል። ከትውልድ ሀገራቸው ከባቫሪያ ብዙዎች የባህል ልብሶቻቸውን ለብሰው ለሽኝቱ ተገኝተዋል። የቱርክ ፕሬዚዳንት ሬቼፕ ታይብ ኤርዶዋን ሩሲያ የዩክሬን ወረራዋን እንድታቆም በሚደረግ ድርድር ከራሳቹ በኩል ተኩስ ማቆም ይኖርባቸዋል ሲሉ የሩሲያ ፕሬዚዳንት ቭላዲሚር ፑቲንን እንዳሳሰቧቸው ተነገረ። የቱርኩ ፕሬዚዳንት ከፑቲን ጋር ዛሬ በስልክ መነጋገራቸውን ጽፈት ቤታቸው አስታውቋል። የሰላም ድርድር የፍትሃዊ መፍትሄ ራዕይ ሊኖረው ይገባል ያሏቸው መሆኑንም ጽፈት ቤታቸው ጠቅሷል። ኤርዶዋን የዩክሬን ጦርነት እንዲቆም ለመሸምገል ጥረት ሲያደርጉ መቆየታቸው ይታወቃል። ከዚያም ሌላ ሩሲያና ዩክሬንን በጥቁሩ ባህር በኩል የህል አቅርቦት እንዲወጣ በማሸማገል ረድተዋል። ለዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጅታዬን ለዓለም ዜናዎች እናመሰግናለን። በ22 25 እና 31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ታህሳስ 27 2015 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት።
እኔ መጀመሪያ አልበሜ ላይ ሁለተኛው አልበም ሁሉንም ስራዎቼ መጀመሪያ እኔ ወድጄ ፍቅጄ ነው ያወጣኋቸው። ስለዚህ እኔ ወደድኩት ልክ አድማጭ ይወድልኛል ብዬ አስተላልፍኩ ነው።
ከሚኖርበት ካናዳ ኑሮን ወደ ኢትዮጵያ ያደረገውና ሁለተኛ አልበሙን ከ14 ዓመት ቆይታ ካወጣ ከ14 አመት ቆይታ በኋላ በቅርቡ ሶስተኛ አልበሙን ይለቀቀው ሄኖክ አበበ ለዛሬ የባህልና ማህበረሰብ የምሽቱ እንግዳችን ነው። በሁለተኛው አጋማሽ ዝግጅታችን ከኬኔዲ አባተ ጋር ያደረጉትን ሰፋ ያለ ቆይታ እናስደምጣችኋለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voenews.com እንዲሁም በአትቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነው አብይ ርዕሰ ዘገባችን ወሰዳችሁ። በዛሬው አብይ ርዕስ ዘገባችን በኢትዮጵያ በተለይ በትግራይ ክልል ሰዎች ከግጭት እንዲያገግሙ ለማድረግ እርዳታ ማድረስ ቀዳሚ ጉዳይ መሆን እንዳለበት የተባበሩት መንግስታት የምግብና እርሻ ድርጅት ፋኦ አስታወቀ። ድርጅቱ በተጠናቀቀው የአውሮፓውያን 2022 ዓመተ ምህረት በኢትዮጵያ ከናወናቸውን የሰብአዊ ተግባራት በተመለከተ ባወጣው ሪፖርት በኢትዮጵያ መንግስትና በህወሓት መካከል የተደረገው የሰላም ስምምነትን ተከትሎ በሰሜን ኢትዮጵያ በግጭት ለተጎዱ ወገኖች መድረስ የጀመረው የሰብአዊ እርዳታ በአዲሱ ዓመትም ቀዳሚ ትኩረት ተሰጥቶት ሊታይ ይገባዋል ሲል አሳስቧል። በደቡባዊ ኢትዮጵያ ደግሞ ድርቅ በተያዘው 5 ዓመት አዲስ ከፍተኛ መፈናቀልን ፈጥሯል ሲል ፋው ተንብዮአል። ይህም ደግሞ በቀጣይ የሰብአዊ ስራው ላይ የበለጠ ጫና እንደሚፈጥር ስጋቱን ገልጿል። በ2022 ለ4.3 ሚሊዮን ኢትዮጵያውያን ድጋፍ ማድረጉን የገለጸው ፋው በ2023 ደግሞ ስለሚያከናውናቸው ተግባራት ማብራሪያ ሰጥቷል። ኬኔዲ አባተ የዚህን ዘገባ ዝርዝር እንደሚከተለው ይዞታል።
የተባበሩት መንግስታት የምግብና እርሻ ድርጅት ፋኦ በሪፖርቱ እንደ አውሮፓውያኑ በ2022 ድርቅና ግጭት በኢትዮጵያ የምግብ ዋስትናና የግብርና ተግዳሮቶች ሆነው መዝለቃቸውን አስታውቋል። በዋናነት በግጭት ምክንያት የግብርናው ዘርፍ የተጎዳውና የምግብ ዋስትና ችግር በሰፊው የተንሰራፋው በሰሜኑ የኢትዮጵያ ክፍል መሆኑን ያስታወሰው ፋኦ በአፋር፣ አማራና ትግራይ ክልሎች ግጭቶች እነዚህን ችግሮች በማባባስ ለሰዎች መፈናቀል፣ ለንብረቶቻቸው ውድመትና ለመሰረታዊ አገልግሎት ቶች አቅርቦት ውስንነት ከፍተኛ አስተዋጽኦ አድርገዋል ብሏል። በኢትዮጵያ መንግስትና በህወሓት መካከል የተፈረመውን የሰላም ስምምነት ተከትሎ በሰሜን ኢትዮጵያ በግጭት ለተጎዱ ወገኖች የሰብአዊ እርዳታ ቀስ በቀስ መድረስ ቢጀምርም በተለይ በትግራይ ሰዎች ከግጭት እንዲያገግሙ የሰብአዊ አቅርቦትና አፋጣኝ እርዳታ ቅድሚያ የሚሰጣቸው ጉዳዮች ሆነው መቀጠል አለባቸው ሲል አሳስቧል። ምንም እንኳን የሰብአዊ ድርጅቶች በአሁኑ ጊዜ የእርዳታ አቅርቦቶችን ወደ ትግራይ ክልል እያደረሱ ቢሆን ይህ ግን እያደገ የሄደውን ፍላጎት ለማሟላት በቂ አይደለም ነው ያለው ፋኦ በሪፖርቱ። ይህ የሰብአዊ ድጋፍ አቅርቦት ውስንነት ደግሞ የሰዎችን የመቋቋም አቅም በመቀነስ ለተጨማሪ ችግሮችና አስጨናቂ ሁኔታዎች ተጋላጭነታቸውን ጨምሯል ሲልም አክሏል። በትግራይ፣ አፋር እና አማራ ክልሎች 2.6 ሚሊዮን ሰዎች በግጭቱ ምክንያት መፈናቀላቸውን የፋኦ ሪፖርት ያመለክታል። ድርቅ ደግሞ የደቡብ ኢትዮጵያ ክፍል ፈተና ሆኖ መቆየቱን በመግለጽ ኢትዮጵያ ባለፉት 40 አመታት ውስጥ ታይቶ የማይታወቅ ድርቅ ያስተናገደች ነው ያለው ፋኦ ይህም በደቡቡ ያገሪቱ ክፍሎች ያሉ ማህበረሰቦችን ለአደጋ አጋልጧል ብሏል። እንደ ፋኦ ሪፖርት ከሆነ በደቡብ ኢትዮጵያ አካባቢዎች ለአምስት ተከታታይ የዝናብ ወቅቶች ዝናብ አለመጣሉ ከአምስት ቀናት በፊት በገባው በአውሮፓውያኑ አዲስ አመት በ2023ም መፈናቀልና ከፍተኛ የሰብአዊ ፍላጎቶች እንዲቀጥሉ ያደርጋል። በደቡብ ኢትዮጵያ ያለው የተራዘመ ድርቅ በአካባቢው ያሉ ሰዎችን የምግብ ዋስትና እና የውሃ አቅርቦትና ጤናቸውን አደጋ ላይ የጣለ ሲሆን በተለይ አርብቶ አደር ማህበረሰቦች ክፉኛ ተጎድተዋል የፋኦ ሪፖርት እንደሚያመለክተው። በ2022 ድርቅ ከ4 ሚሊዮን በላይ የቤት እንስሳትን ለህልፈትና ከ25 ሚሊዮን በላይ የሚሆኑትን ደግሞ ለከፍተኛ አካላዊ ጉዳት እንደዳረገም ነው ፋኦ የገለጸው። ከደቡብ የሀገሪቱ ክፍል በተጨማሪ ትግራይን ጨምሮ በተለያዩ አካባቢዎችም የእንስሳት በሽታ እየተስፋፋ እንደሚገኝም አመልክቷል። ሆኖም በእንቅስቃሴዎች ገደብና በእንስሳት ህክምና አቅርቦት እጥረት ምክንያት የሰብአዊ አጋሮች ምላሽ መስጠት ባለመቻላቸው አርብቶ አደሮችና ከብቶቻቸው ለአደጋ ተጋልጠው መቆየታቸውን ሪፖርቱ ጠቅሷል። በቀጣይነት በድርቅ ምክንያት 12 ሚሊዮን ሰዎች ለምግብ እጦት እንደሚጋለጡም የተነበየው ፋኦ በተጠናቀቀው 2022 በኢትዮጵያ በአጠቃላይ ለ4.3 ሚሊዮን ሰዎች ድጋፍ ማድረጉን ያመለከተው በተያዘው ዓመት 2022 ጉዳት ባለባቸው የተለያዩ ክልሎች የግብርና ስራዎችን ወደ ነበሩበት ለመመለስ በተለይ በግጭትና በድርቅ በተጎዱ አካባቢዎች ሰዎች የመቋቋም አቅማቸውን እንዲያጠናክሩ የሚያስፈልጋቸውን ድጋፍ ማድረግ ቅድሚያ ሰጥቶ የሚሰራበት ጉዳይ መሆኑንም ገልጿል። በ2022 ለሰብአዊና መሰል ተግባራት ከሚፈልገው 158 ሚሊዮን ዶላር ውስጥ ማግኔት የቻለው 74 ሚሊዮኑን ብቻ መሆኑን የገለጸው ፋኦ ለ2023 ተግባራቱ አስቸኳይና በግልጽ መጠኑን ያልጠቀሰው ነገር ግን እንዳስፈላጊነቱ የሚተመን የገንዘብ ድጋፍ ያስፈልገኛል ብሏል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻም የተለያዩ ለጋሽ ድርጅቶች በኢትዮጵያ በግጭትና በድርቅ ለተጎዱ አካባቢዎች በአመቱ ያደረጉትን ድጋፍ አድንቆ ችግሩን ለመቋቋም በቀጣይነት ተጨማሪ ጥረቶች መደረግ እንዳለባቸው ማሳሰቡን መዘገባችን ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሐሙስ ምሽት የአማርኛ ቋንቋ አገልግሎት ዝግጅታችንን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በኦሮሚያ ክልል ፊንፊኔ ዙሪያ ኦሮሚያ ዞን ሱሉልታ አካኮ ቀበሌ አብቹ ተብሎ በሚጠራው አካባቢ የሚገኙ ነዋሪዎች አስተዳደሩ ቤታችንን ያላግባብ እያፈረሰብን ነው ሲሉ አቤቱታ አሰምተዋል። የሱሉልታ ምክትል ከንቲባ በበኩላቸው መሬቱ የመንግስት ደንና ቦታ የነበረ በህገወጥ መንገድ ቤት የተሰራበት ነው ብለዋል። ፀሐይ ዳምጠው የነዋሪዎቹንና የአካባቢውን አስተዳደር አነጋግራ ተከታዩን ዘገባ ይዛለች።
በኦሮሚያ ክልል ፍንፍኔ ዙሪያ ኦሮሚያ ልዩ ዞን አሁን ሸገር ከተማ ተብሎ በክልሉ መንግስት እንደ አዲስ እየተዋቀረ ባለው ስር የምትገኘው ሱሉልታ ከተማ አካኮ መና አብቹ ቀበሌ ነዋሪዎች መኖሪያ ቤታቸው እየፈረሰባቸው መሆኑን ገልጸዋል። አቶ አዲሱ ካሳዬ የአካኮ መና አብቹ ነዋሪ ናቸው።
አደራጅቶ የአርሶ አደር ልጆች የዚህ ቀበሌ ተወላጅ ከዚህ በፊት ከዚህ ቦታ ላይ የተፈናቀሉት ምናምን ተብሎ ነው ቦታው የተሰጠንና አሁን ግን እንዴት ይህንን ቤት እንዴት ሰራችሁ፣ ማንስ ፍቃድ አለው፣ ማንስ ህገወጥ ተሰራ ብሎ ሳይለዩ ጅልማውን አንድ ላይ ማፍረስ ጀምሮ የሱሉልታ ከተማ ክፍለ ከተማው ማለት ነው። ተበድሮ የሰራ አለ፣ ያለውን ደግሞ እንዳለ እዛ ላይ ያደረገው አለ። ባዶ እጃችን የቀረን ማለት ነው። መንግስትን ተማኒ 2010 ነው ይሄ ቦታ ወደ ኦሮሚያ የገባው። ከዛም በፊት አዲስ አበባ ስር ነበረ ያለው። በሱሉልታ ወረዳ ነበረ ስንተዳደር የነበረው። አካኮ መናብቸው ቀበሌው የአርሶ አደር ልጆችና ለአርሶ አደር ይሰጣቸው ተባለ። ከዛ ስብሰባ ጠርቶን የወረዳው አስተዳደርና የወረዳው መሬት አስተዳደር ማናጅመንት አሉ መንዲሶቹ ጋር ተወያይቶ ከጨረሱ በኋላ እዚህ ቦታ ላይ የቤት መስሪያ እንሰጣቸዋለን፣ ግን ፕሮፖዛል ላቀርባቸው ነው የምትወስዱት ነው ያሉ። እሺ ምን አይነት ፕሮፖዛል ነው የምናቀርበው ስንላቸው የተለያየ ፕሮፖዛል ታቀርባላችሁ፣ ግን በፕሮፖዛል ር ለምንሰሩት የቤት መስሪያ ነው። በፕሮፖዛል ትወስዳላችሁ፣ የቤት መስሪያ ነው፣ ለቤት መስሪያ ነው የምውለው ነው ያሉ።
ነዋሪዎቹ መኖሪያ ቤታቸው ካለ ቅድመ ማስጠንቀቂያ መፍረሱን ባነሱት ቅሬታ ላይ የሱሉልታ ከተማ ምክትል ከንቲባ አብርሃም ብርሃኑ መልስ ሲሰጡ
በመንግስት መሬት ላይ ሲከናወን የነበረ ግንባታ ነው። የመንግስት የደን መሬት ነበር። በተለይ ከሶስት ዓመት ወዲህ የጫካው ፕሮጀክት ውስጥ መግባቱ ከታወቀ ጊዜ ጀምሮ በዘመቻ መልክ ነው ሰው ወጥቶ ቤትና አጥር እየሰራ ያለው። ደኑንም እያጠፉ ነው። እናም እየተከናወነ ያለው ነገር ህገወጥ ግንባታ መሆኑን በተደጋጋሚ አስረድተናቸው ነው ወደ ማፍረስ እርምጃው የገባ ነው። አሁንም ህገወጥ ግንባታውን ማፍረስ ቀጥሏል።
ሌላው የአካኮ መና አብቹ ነዋሪ መሆናቸውን የጠቀሱት ስሜ አይጠቀስ ያሉት ግለሰብ የመሬት ይዞታው የአርሶ አደር መሆኑንና በገጠር ቀበሌ ውስጥ የሚገኝም እንደነበር አብራርተዋል።
መሬቱ በፊትም ያው የአርሶ አደር መሬት ነበር። ከእነሱ ላይ በጉልበት አላፍቃዳቸው ነው የወሰዱባቸው ማለት ነው። ዛኔ ደርግም ሲጠቀምበት የነበረው ኃይለስላሴም ሲጠቀምበት የነበረው በቃ ከዚህ በፊት የነበረው አስተዳደሮች በዛ ሁኔታ ነው ማለት ነው ሲጠቀሙበት የነበረው። ነገር ካሳም አልተሰጣቸውም፣ ምንም አልተሰጣቸውም። በጉልበት ተወስዶባቸው ነው አሁን የተሰጠን። እዚህ አካባቢ ያሉት አርሶ አደሮች በጣም ተጎድታችኋል። ችግራቸው መሬትም ቤት መሰራት አለባቸው፣ ልጆችም ቤት መሰራት አለባቸው። በተጨማሪ ደግሞ ውሃ፣ ማብራትም፣ ሁሉም ነገር የሚያስፈልጋቸው መሰረታዊ ነገሮች ማግኘት አለባቸው ተብሎ ነው የተሰጠ። በህጋዊ መንገድ አርሶ አደርም በአርሶ አደር የአርሶ አደር ልጆችም በአርሶ አደር ልጆች በራሳችሁ ነው እየሰጡን ማለት ነው።
በቅርቡ ህገወጥ የመሬት ወረራን ለመከላከል በማለት መንግስት በተለያዩ የሀገሪቱ አካባቢዎች ህገወጥ ግንባታን የማፍረስና በተግባሩ ላይ የሚሳተፉ ግለሰቦችን ወደ ህግ የማቅረብ ስራዎችን እየሰራ እንደሚገኝ ሲነገር ቆይቷል ሲሉ የሱሉልታ ከተማ ምክትል ከንቲባው ገልጸዋል። ሐላፊው አክለውም በአካኮመና አብቹ ለነዋሪዎች የተሰጣቸው መሬት ለመኖሪያ ቤት ሳይሆን በጥቃቅንና አነስተኛ ለሥራ አጥ ወጣቶች የሥራ ዕድል ለማመቻቸት በኮንትራክት የተሰጣቸው ነው ሲሉ ተናግረዋል።
ወጣቶች በጥቃቅንና አነስተኛ ሥራዎች ተደራጅተው የሥራ ዕድል እንዲያገኙ ይህ መሬት በጊዜያዊነት በጎችን እንዲያደልቡበት ለንብ እርባታ፣ ለድሮ እርባታና ለተለያዩ ሥራዎች እንዲጠቀሙበትና እድል እንዲፈጠርላቸው እየተደረገ ነው። በዚህም የተወሰኑ ናቸው ማስረጃቸውን ያቀረቡት። ነገር ግን በዚህ መልክ የተቀበሉትም ገሚሶቹ ሸጠውና ተከፋፍለው ሌሎች ደግሞ ቋሚ የመኖሪያ ቤት ሰርተውበት እየኖሩ ያሉ ሰዎች አሉ። እናም ይህ ህገወጥ ተግባር እንደሆነ በተለያየ ጊዜ ሰብስበን ነግረናቸዋል። ንብረታቸውን ራሳቸው እንዲያነሱም በተደጋጋሚ ነው የነገርናቸው። ሰዎቹ ራሳቸው ያውቃሉ ህገወጥ እንደሆነ። በጥቃቅንና አነስተኛ ሥራ ላይ ከተሰማሩት ሰዎች ጋር የሚደረገው ውልም የአጭር ጊዜ መሆኑን ያውቃሉ። ነገር ግን ሆን ብለው ነው በራሳቸው ቤት የገነቡት። አሁን በመንግስት በኩል ህገወጥ ግንባታን ለማፍረስ በትኩረት እየተሰራ ነው ያለው። እናም ተግባሩን እያከናወንን ነው።
ቤታችን ፈረሰ ሲሉ ለአሜሪካ ድምጽ የገለጹት ነዋሪዎች በቦታው ላይ ያኖሩት ሀብት መባከኑና መጠለያ ማጣታቸው እንዳሳሰባቸው ነው የገለጹት። የነዋሪዎችን ስጋት በተመለከተ አቶ አብርሃም ምላሽ ሰጥተዋል።
እንደ መንግስት ለዚህ ጉዳይ መፍትሄ የሚሆነው መጀመሪያ ሰዎቹ ወደ ህጋዊነት እንዲመጡ ማድረግ ነው። በመሬቱ ላይ ያለውን ንብረት በራሳቸው ማንሳትና የራሳቸው ማድረግ አለባቸው። መሬቱ ላይ ያለው ንብረት በኃይል ሲፈርስ ይወድማል። በመንግስት በኩል ሲሸጥም ያን ያህል አይደለም፣ ለባለቤቱ ኪሳራ ነው የሚሆነው። ስለዚህ ወደ ህጋዊ መንገድ እንዲመጡ እንፈልጋለን። በሌላ በኩል የጫካው ፕሮጀክት አካል የሆኑትን ደግሞ ፕላን እያሰራን ስለሆነ በፕላኑ ላይ ተመስርተን እውነተኛ አርሶ አደሮችና የአርሶ አደር ቤተሰብ የሆኑት ተለይተው ህጋዊነታቸው ተረጋግጦ ይስተናገዳሉ።
የሱሉልታ ከተማ ምክትል ከንቲባው አብርሃም ብርሃኑ በህገ ወጥ የተገነቡ በሺዎች የሚቆጠሩ ቤቶችና አጥሮች እየፈረሱ መሆኑን ጠቅመው ይህ የህግ ማስከበር ተግባር ስለሆነ ይቀጥላል ብለዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ወደ ተከታዩ ዘገባችን ስናልፍ ወደ ፍርድ ቤት ጉዳይ ነው የምናመራው። ፍርድ ቤት ተዳፍረዋል በሚል 4 ወር እስር ተፈርዶባቸው እስር ቤት የሚገኙት የታዋቂው ጠበቃ አቶ ወንድሙ ኢብሳ ከአንድ ወር ቀላል እስራት በኋላ እንዲፈቱ የኦሮሚያ ጠቅላይ ፍርድ ቤት ወሰነ። አቶ ወንድሙ ኢብሳ ግን አሁንም ለኦሮሚያ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ይግባኝ ለማለት መወሰናቸውን ጠበቃቸው ገልጸዋል። መልስካቸው አማሃ ጠበቃቸውን አነጋግሮ ተከታዩን ዘገባ አሰናድቷል።
ታህሳስ 11 ቀን 2015 ዓ.ም ተመረጠ በኦሮሚያ ክልል በፊንፊኔ ዙሪያ የኦሮሚያ ልዩ ዞን ከፍተኛ ፍርድ ቤትን በመድፈር ወንጀል የ4 ወር የእስር ቅጣት ተወሰኑባቸው። ለ15 ቀናት በእስር የቆዩት አቶ ወንድሙ ኢብሳ በይግባኝ ቅጣቱ እንደተሻሻለላቸው ጠበቃቸው ለቪኦኤ ገለጹ። ለአቶ ወንድሙ ኢብሳ ጥብቅና የቆሙት አቶ መከታው ለማ በዝርዝር እንደሚያስረዱት ከሆነና የጠበቆች ማህበርም በቅርበት ተከታትሎታል የሚባለው ከፍርድ ቤት መድፈር ጋር በስፍራና በጊዜ ተለይተው የተዘረዘሩትን ድርጊቶችን አቶ ወንድሙ ይብሳ አልፈጸሙም የሚል እምነት አላቸው። አቶ መከታው የመጀመሪያውን የፍርድ ሂደትና የኦሮሚያ ጠቅላይ ፍርድ ቤት በይግባኝ ለቀረበለት ጉዳይ የሰጡትን ውሳኔዎች እንዲህ ያስረዳሉ።
በታህሳስ 11 በነበረው ችሎት የነበራቸው አቶ ወንድሙ 4 ሰዓት ላይ ነበረ መደበኛ የችሎት ስራቸውን አጠናቀው የሥራው አካል የሆነውን ገባቸው ጋር የተያዘ ትዕዛዝ እየጠበቁ ሳለ 6:15 ላይ ተጠርተው ነው ችሎታቸውን በሰላም ጨርሰው ከተስተናገዱ በኋላ ቀድሞ በነበረው ችሎት ደፍርሃል በሚል ነው ጥፋተኛ ተብለው ችሎቱ ወዲያውኑ ያው የኢፌድሪ በ1996 ዓመተ ምህረት የወጣው የኢፌድሪ ወንጀል ህግ አንቀጽ 449 በሚያዘው መሰረት ወዲያውኑ ምስክር መስማትም ሳያስፈልግ የፍርድ ቤት ደፍርሃል በሚል ነው የ4 ወር እስራት ተፈርዶባቸው የነበረው። ጉዳዩን ያው እንደ ጠበቆች ማህበርም ተገቢነት የሌለውና ከጠበቃውም መብት አንጻር ከተለያዩ ጉዳዮችን እንዳይዝ የሚያደርግ ነው የሚል አቋም ተይዞ ጉዳዩን እንድንከታተል ቆይተናል። ወዲያውኑ ጊዜ ሳይቆይ ይግባኝ ተጠይቆ በይግባኝ ጉዳዩን ያየው የኦሮሚያ ጠቅላይ ፍርድ ቤት ታህሳስ 26 እና በዋለው ችሎት የጉዳዩን ከባድ አለመሆን ከግምት በማስገባት አራት ወሩን ስር ወደ አንድ ወር ስር ቀላል ስራት ወደ ታች በማውረድ ቅጣቱን በተወሰነ መልኩ ቀንሶታል ማለት ነው።
የጠበቆች ማህበር በዚህ የህግባኝ ውሳኔም የረካ አይመስልም። የውሳኔ በአንድ የህግ ጠበቃ ላይ የተላለፈ ውሳኔ ቢሆንም ህጋዊ አንድምታው ሰፊ ስለሆነ ይግባኙን ይዞ ወደ ኦሮሚያ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ለመሄድ ወስኗል። አቶ ወንድሙ ግን ከወዲሁ ቅጣታቸውን ፈጽመው ሊወጡ ይችላሉ። አቶ መከታው
ሂደቱ ጊዜ የሚወስድ ከመሆኑ አንፃር በመሐለም የቀዳሜና እሁድዎች ስላሉ ቅጣታቸውን ጨርሰው የሚወጡበት እድል ሊኖር ይችላል። እንደኛ ግን ያው ጉዳዩን ግልባጭ ጠይቀን ወደ ክልሉ ሰበር ሰሚ ችሎት የምንወስደው ይሆናል። ይሄን ያለው አካሄድ
እናንተ ልትከተሉ ትፈልጋላችሁ? እሳቸው ፈቃደኛ ናቸው?
አዎ በትክክል እሳቸውንም ሄደን የማናገር እድሉ ነበር። በጉዳዩ በፍጹም አያምኑም። ተጠቀሰ በሚባለው ነገር ላይ የራሳቸው ነክርክር አላቸው። እንደ ህግ ግን ምንድነው ያለውን ጉዳይ ኤግዞስቲቭ ሊስ ከመጨረሻ ለመሄድ አስተባናል። አንድም ምንድነው ጠበቃ የፍትህ ስርዓቱ አንድ አካል ነው። የፍትህ ስርዓቱ አንድ አካል ከሆነ ደግሞ እንደዚህ አይነት ቅጣቶች ማስተማር የማይቻል ነው የሚሆነው። ምክንያቱም በጥብቅና ስራ እንደሚታወቀው የተለያየ ስሜት መቀያየሮች ይኖራሉ። ክርክር ነው የሚካሄደው። ክርክር በስሜት ከፍታና ዝቅታ የሚመራ ነገር ነው። ችሎቱንም ዳኛና እዛ አካባቢ የፍርድ ስራውን የሚያስፈጽም ዳኛ ደግሞ ሆደ ሰፊነት የፍትህ ስርዓቱ አንድ አካል የሆነውን ጠበቃ በሆደ ሰፊነት በማስተናገድ ችግሮች እንኳን ቢኖሩ ከተግሳጽና ከምክር ጀምሮ እስከ ተለያዩ እርምጃዎች መውሰድ ይችላል። እዛው ችሎት ላይ ከፍ ካለም የጉዳዩን ክብደት እየታየ የህጉን በግልጽ የገንዘብ መቀጫ አማራጮችን ያስቀመጠ ስለሆነ በዛ አግባብ እንኳን ማስቀመጥ የሚቻልበትና ቅጣቱንም በዛ አግባብ ማቅለል የሚቻልበት እድል ሰፊ ከመሆኑ አንፃር በዚህ አግባብ መታየት አለበት በሚል አቋም ነው አሁን እኛም ጉዳዩን እስከመጨረሻ መሄድ አለበት እንላለው።
በአቶ መከታው አገላለጽ አቶ ወንድሙ ይብሳ ለረጅም አመታት በጥብቅና ሙያ ሰሩና አንድም ጊዜ ፍርድ ቤትን በመፈርም ሆነ በሌላ በማንኛውም የስነ ምግባር ግድፈት ያልተወቀሱና ያልተከሰሱ ባለሙያ ናቸው። ከዚህም በላይ የሰው ልጆች መብቶች ተከራካሪ መሆናቸውን አስተውሰው የጠበቆች ማህበርን አቋም አብራርተዋል።
አሁንም ቢሆን የተደረገውም ነገር አሁን ጥፋት ተብሎ በፍርድ ቤት ተወሰደው አቋም በእኛ እምነት ሆን ብለው ፍርድ ቤትን ለመድፈር ወይንም የፍርድ ቤትን ክብር ለመንካት ያደረጉት ነው ብለን አናምንም። ቀደም እንደጠቀስኩት ከጥብቅና ስራ ጋር በተያያዘ ከሚኖሩ አንዳንድ የክርክርና ከባለ ጉዳይ ጋር ፍርድ ቤትም ላይ ካለው የሁኔታ መለዋወጥ አንፃር የተፈጠረ ነገር ሊሆን ይችላል የሚል ግምት ነው ያለን እና እንደዚህ አይነት ቅጣቶች የሚኖሩ ከሆነ ጠበቆችም የባለ ጉዳዮችን ወይም የደንበኞቻቸውን ጉዳይ እስከመጨረሻ በእልህ ሄደው ፍትህ ለማስገኘት የሚያደርጉትን ጉዞ የሚያደናቅፍና የሚያስተናክል ስለሚሆን እንደ ማህበር ጠንከር ያለ ሂደት ነው ሲካሄድ የነበረው። የማህበሩ የበላይ አመራሮችም ጉዳዩን ባንክሮ ሲመለከቱት ነበር።
አቶ ወንድሙ ይብሳ ለኦሮሚያ ጠቅላይ ፍርድ ቤት ይግባኝ ብለው ባቀረቡት አቤቱታና ፍርድ ቤቱም በሰጠው ውሳኔ መሰረት ከአራት ቀናት በኋላ ከእስር ይፈታሉ ተብሎ ይጠበቃል። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
ጮች ከኢትዮጵያ ከሚገኙ ዘጋቢዎቻችን ከደረሱም ዘገባ ወጣ እንበልና እዚህ ዩናይትድ ስቴትስ እንመለሳችሁ። ወደ የዩናይትድ ስቴትስ ተወካዮች ምክር ቤት የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት ባለፉት ሁለት ቀናት ውሎ አፈ ጉባኤ ለመምረጥ ስድስት ዙር ድምጽ ቢሰጥም ሳይሳካለት ቀርቷል። ምክር ቤቱ አብላጫ ወንበር በመያዝ ከሚቆጣጠሩት የሪፐብሊካን ፓርቲ ተወካዮች ቢሆንም 20 የሚሆኑ ወግ አጥባቂ የፓርቲው አባላት በእጩነት የቀረቡትን ኬቨን ማካርቲን እንዳይመርጡ እንቅፋት ሆነዋል። በቪኦኤ ዘጋቢዎች የተላኩትን የምክር ቤቱን የሁለት ቀናት ውሎ የሚያሳዩ ሪፖርቶችን ጨምቆ እንግድ ወልዴ እንደሚከተለው አሰናድቶታል።
ማክሰኞና አረቡ አፈ ጉባኤ ለመምረጥ ያልተሳካለት የዩናይትድ ስቴትስ ምክር ቤት ዛሬ ሐሙስ እንደገና ለመሞከር ቀጠሮ ይዟል። ይህ ሪፖርት በሚቀርብበት ወቅት ምክር ቤቱ ይሰየማል ተብሎ ይጠበቃል። በመቶ ዓመት ውስጥ ለመጀመሪያ ጊዜ የተፈጠረ ነው በተባለው ክስተት የአሜሪካ የተወካዮች ምክር ቤት በመጀመሪያው ዙር ድምፅ አሰጣጥ አፈ ጉባኤውን ሳይመርጥ ቀርቷል። የምክር ቤቱ 118ኛ ጉባኤ በማክሰኞ ውሎው ሶስት ጊዜ ድምፅ ቢሰጥም በበላይነት የሚቆጣጠረው የሪፐብሊካን ፓርቲ እጩ ኬቨን ማካርቲ የሚያስፈልጋቸውን ድምፅ ሳያገኙ ቀርተዋል። ትናንት ረቡዕ እንደገና ሶስቴ ቢሞክርም የሚሆን አልሆነም። የሪፐብሊካኑ እጩ ኬቨን ማካርቲ ቦታውን ለመያዝ የሚያስፈልጋቸውን 218 ድምፅ ሳያገኙ ቀርተዋል። አዲስ በሚከፈተው ምክር ቤት የሪፐብሊካኖቹ ተወካዮች በጠባብ ልዩነትም ቢሆን አብዛኛውን መቀመጫ በምክር ቤቱ ይዘዋል። ሆኖም ግን 20 የሚሆኑ የሪፐብሊካን አባላት የማካርቲን በእጩነት መቅረብ በመቃወም ላይ ናቸው። ከተቃወሙት አንዱ የሪፐብሊካን አባሉ ማይክ ጋላገር ይህን ይላሉ።
What I see right now is energy. A tremendous amount of energy.
አሁን እኔ የምታየኝ ትልቅ ፍላጎትና ጉልበት ነው። የሪፐብሊካን አባላቱ ህዝቡ የሰጣቸውን ስራ ለመስራት ያሳዩ ያለው ፍላጎትና ጉልበት ነው የምታየኝ።
በአዲሱ ምክር ቤት ሪፐብሊካኑ 222 መቀመጫ ሲኖራቸው ዲሞክራቶቹ ደግሞ 212 መቀመጫዎችን ይዘዋል። አንድ መቀመጫ ክፍት ነው። ማካርቲ ያፈጉባዩን ቦታ ለመያዝ 218 ድምጽ ያስፈልጋቸዋል። ከአራት ሪፐብሊካኖች በላይ የሚቃወሙአቸው ከሆነ ቦታውን መያዝ አይችሉም። ማካርቲን የተቃወሙት 20ዎቹ አባላት ድምጻቸውን ለወጋ ጥባቂው ሪፐብሊካን ጂም ጆርዳን በተደጋጋሚ ሰጥተዋል። ሁሉም 212 የምክር ቤት ዲሞክራቲክ ፓርቲ ተወካዮች ድምጻቸውን የፓርቲው አዲስ መሪ ለሆኑት ሐኪም ጀፍሪስ በተደጋጋሚ ሰጥተዋል። ያ ግን ስልጣኑን ለመያዝ በቂ ድምጽ አይደለም። ዲሞክራቷ አሌክሳንድሪያ ኦካሲዮ ኮርቴዝ ዲሞክራቶች አንድ ላይ መቆማቸውን ይናገራሉ።
ማፈንገጥ አይኖርም። ዲሞክራቶች አንድ ላይ ሲሆነን የትም አንሄድም። አንድ ላይ ተባብረው መስራት ከፈለጉ አለን።
የምክር ቤቱ አፈ ጉባኤ ሳይመረጥ አዲሶቹ አባላት ቃለ መሐላ መፈጸም ሆነ ስራ መጀመር አይችሉም።
አድማጮች፣ የዜናና የትንታኔው መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቅን ወደ ሁለተኛው አጋማሽ አምርተናል። እያደመጣችሁ ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው። ተከታዩ መሰናዷችን ባህልና ማህበረሰብ። ከባህልና ማህበረሰብ ቀደም ብሎ አንድ ማሳሰቢያ እንዳለን እየተጠቆምኩ ነው።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
አድማጮች፣ አሁን ወደ ሐሙስ ምሽት የባህልና ማህበረሰብ ቅንብራችን ወሰዳችሁ። በዛሬው የባህልና ማህበረሰብ ዝግጅታችን በቅርቡ ከሚኖርበት ካናዳ ወደ ኢትዮጵያ የተመለሰ ወጣት ድምጻዊ እንጋብዝላችኋለን። ወጣቱ ድምጻዊ ሄኖክ አበበ ከዚህ ቀደም የሚታወቅባቸውን ሁለት የሙዚቃ አልበሞች ካወጣ ከ14 ዓመታት በኋላ እንደገና አዲስ ይቅርታ የተሰኘ አልበም አውጥቷል። አሁን ከካናዳ ተመልሶ በኢትዮጵያ ኑሮን ያደረገው ሄኖክ አበበ ከዚህ ከሙዚቃ አልበም ስራውና ከህይወቱ ጋር በተያያዘ አዲስ አበባ ከሚገኘው ዘጋቢያችን ኬኔዲ አባተ ጋር ቆይታ አድርጓል። እንግዲህ የገና ዋዜማ ወይም ለገና በዓል ጥቂት አንድ ቀን ሁለት ቀን ሲቀሩት ነው ያለ ነው እና የዛሬውን ሰፋ ያለ ጊዜያችንን ከሙዚቃ ስራዎች ጋር በተያያዘ ሰውተናል። ወደዚያው ልሰዳችሁ።
ገና በለጋ እድሜው ነው ነፍሱ ለሙዚቃ የተማረከችው። ያምርባታል የሚል መጠሪያ ካለው የመጀመሪያ አልበሙ ጀምሮ በአድማጮች ከፍተኛ ተወዳጅነትን ያገኘ ድምጻዊ ነው ሄኖክ አበበ። በ18 ዓመቱ ለአድማጭ ጆሮ ባበቃው የመጀመሪያ አልበሙ ከልጅነቱ ባለፈ የግጥሞቹ ብስለትና የዜማዎቹ ማማር በቀላሉ የሙዚቃ አድናቂዎችን ቀልብ እንዲያገኝ ረድተውታል። በዚያ እድሜው እንዴት የተዋበ ስራ ይዞ መምጣት ቻለ? ምላሹ ይህ ነው።
በቅድሚያ በጣም አመሰግናለሁ እናንተም ስለጋበዛችሁ።
ያው ሙዚቃ በልጅነቴ ነው ጀመርኩት። ትምህርት ቤት ሆኜ ዳግማዊ ምኒልክ ትምህርት ቤት በለጋዎቹ እድሜ በ16 17 ዓመት ልጅ ሆኜ ማለት ነው እዛ ሙዚቃ ክበብ ውስጥ ተቀላቀልኩኝና ከዛ በኋላ በሙዚቃ የነከበብ ውስጥ ያለኝን ባጀመረ የድምጽን አንዳንድ ትሬሊንጎችን ወሰድኩኝ። የግጥሙና የዜማው ነገር ብዙ ጊዜ ምንድነው ያ እዛ ጊዜ ከኔ በፊት የተሰሩ ስራዎችን በጣም ማዳመጥ ወዳለሁ። አንድ ተጽዕኖ ያሳደረብኝ እሱ ነው። ሁለተኛ ያገኘሁትን ነገር ትንንሽ ነገሮች ማንበብ ደስ ይለኛል። እሱ ነገር እንደዚህ ለምትፈጥራቸው ነገሮች በጣም ያግዛል። እሱ ነገር በጣም ተጽዕኖ ያመጣብኝ ይመስለኛል።
የመጀመሪያ አልበሙን ከለቀቀ ከአምስት ዓመታት በኋላ ነበር ሁለተኛ አልበሙን ገበያ ላይ ያዋለው። ቀና እንበል የአልበሙ መጠሪያ ሲሆን በውስጡ ካካተታቸው ስራዎቹ መካከል ዛሬም ድረስ አዲስ ሆኖ የዘለቀው ደስታ ባለበት ሁሉ የማይጠፋው ልዩ ቀን ይገኝበታል። ድምጻዊ ሄኖክ ስለ ልዩ ቀን ዘፈኑ እንዲህ አወጋል።
ያው መጀመሪያ ሙዚቃ ስትጽፍ ስትደርስ የምትወደው ነገር ነው የምትሰራው አይደል? የምትወደው ነገር አንተ የወደድከው ነገር ነው ለአድማጭ ጆሮ የምታወጣው። ስለዚህ እኔ መጀመሪያ አልበሜ ላይ ሁለተኛው አልበም ሁሉንም ስራዎች መጀመሪያ እኔ ወድጄ ፍቅጄ ነው ያወጣኋቸው። ስለዚህ እኔ ወደድኩት ልክ አድማጭ ይወድልኛል ብዬ አስላሰብኩ ነው። ስለዚህ ተቀባይነቱ በዚህን ያክል ደረጃ ይሰፋል ብዬ መገመት ይዛኔ ይከብደኝ ነበር። ግን ያው ስለምወደው ዘፈኑን ሐሳቡንም እንትን ወዳለው ምናልባት መጀመሪያ አልበማችን ላይ ያምርባታል አልበም ላይ ከናቲ ማንጋ ጭፈራው ደራ የሚል ዘፈን አለና እሱ ዘፈን ምን ሆነ ሁልጊዜ አመት በዓል ወይም አቡሄ ወይም አዲስ አመት በሚመጣ ሰዓት በጣም በተደጋጋሚ ሲከፈት አይዋሉ በተለያዩ ሚዲያዎች ላይም ቴሌቪዥን ላይም ክሊፑ ይሄዳልና ይሄ ዘፈን ለምንድነው እንደዛ ሊዘልቅ የቻለው ብለህ ራስን ስትጠይቅ ያው ሰው ሁልጊዜ ከራሱ ከሚያሳልፈው ካንድ ነገር ጋር የተያያዘ ነገር አለውና ምናልባት እሱም ዘፈን ተጽኖ ይመስለኛል ልዩ ቀን ደግሞ ዳህ ሐሳብ ሌላ ሐሳብ እንዳመነጨ ያደረገኝ ማለት ነው። የኛው ደግሞ ምናልባት ያው በሰርግም በልደትም በምርቃትም በምንም ይረዳኝ ይሆን ያግዘኝ ይሆን ወይ ብዬ ነው በዛ መንገድ ነው የሰራሁት። አሁን እንደውም ከኪሩቤል ጋር እየሰራ ነው እንደ አዲስ በደንብ ሳውንዱ ምንም በደንብ አርጎ ሁልጊዜ ቀጣይነት እንዲኖረው ለወደፊቱ ሪሚክስ አርገን እየሰራ ነው።
ድምጻዊ ሄኖክ ከ14 ዓመታት ያክል ቆይታ በኋላ ሰሞኑን ደግሞ በአዲስ አልበም ተከስቷል። ሙዚቃ በልጅነቱ ቤቷን ያነጸችበት ድምጻዊ ሶስተኛውን አልበም ለመስራት እንዴት ረጅም ጊዜ ሊወስድበት ቻለ?
ያ የሆነበት ምክንያት ያው ከጣም የሆነ ረጅም ጊዜ ወደ 12 ዓመት 13 ዓመት ካናዳ ነው ኖሬ የተመለስኩት እና እዛ ሆኜ ያው ሙዚቃ እንደዚህ እንዳስተብከው አንተ ባሰብከው ደረጃ እየተላላከ መስራት ከባድ ነው። እና የኛውንም አልበም እድሜ ለኪሩቤል እንደው ሱኖ ኃላፊነቱን ወስዶ ወደዚህ መምጣት እንዳለብኝና በሙሉ ኃይሌ አቅሜ መስራት እንዳለብኝ ተማከረን። ለዚህ ባለፉትን 3 አመት እየተመላለስኩኝ ይሄንን አልበም ለአድማጭ አበቃን። ስለዚህ ይሄ ጋፕ የተፈጠረው የ13 አመት የነበርኩበትን የህይወት መንገድ እንዳልኩ ከኢትዮጵያ ውጪ ዛ ስለነበረ ምኖር የነበረው እንደፈለኩ ነው ባሰብኩት ልቤ ተንቀሳቀስኩ ለመስራት ትንሽ ተቸግሬ ስለነበር በዛ ምክንያት የቆየሁት።
በካናዳ ኑሮ አልበም ማውጣት ሳይችል ቢቆይም ከሙዚቃ ግን አለመራቁን ያወጋን ሄኖክ በውስጡ ካካተታቸው ዘፈኖች አንዱ በሆነው በይቅርታ ስም ስለሰየመው አዲሱ አልበሙ አጫውቶናል።
ከዛ ከነበርኩበት የህይወት መንገድ ተመልሼ መጥቼ ወደ አልበም መለሴ ትልቁ ስኬት ነው ለኔ። እንዳልኩ ኃላፊነቱን 50%ን አቶ ኪሩቤል ይወስዳል። ስታቸው የመጀመሪያውንም አልበም እሱ ነው ያቀናበረው እና ይቅርታ የሚል አልበም አሁን ስንዘን ስንመጣ ይቅርታ ሐሳቡን ደግሞ እንዳልከኝ የጠየቅኝ ይቅርታ ከራሴ ነው የጀመርኩት። አንድም ለጠፋውበት ይቅርታ ሁለተኛ ደግሞ ይቅርታ የሰው ልጅ ከሰው መጠበቅ የለበትም ከራሱ ነው መጀመር ያለበት ምክንያቱም በተለያየ መንገድ ህይወታችን ላይ የተለያየ ነገር ይገጥመናል ማናችንም ስንሆንና ያን የሚገጥሙን ነገሮች ሁልጊዜ አንዳንዴ ከሰው መጠበቃቸው ነገሮች አሉ እነዛን ከሰው መጠበቃቸው ነገሮች በህሊና ይዘስታድር ብዙ ጊዜ ስሜታችን ጥሩ አይሆን ስለዚህ ከሰው ከመጠበቅ ካንታ አውጥተህ በሰላሙ ለህ በሰላም ድር ህሊና ይረፍ ነው ኮንሰፕቱ ሐሳቡ ማለት ነው ይቅርታ መልክቱ እሱ ነው ተፈኑ ላይ ያለው ይላል ዛም ላይ በዳይ ነኝ እኔ ብዙ አጥፍቻለሁ ሸንጎ ቢሞላም ይቅርታ አላለሁ ይላል ማለት በቃ ከራስ ነው ጭምር ያለብህና ህሊናም ያርፋል ይቅርታ እንግዲህ ያው ራሱ ይቅርታ የሚለውን ዘፈን ጨምሮ ተለያየ ሐሳቦች ይዟል አሁንም ደግሞ ያው የሰርግ ሙዚቃ ደግሞ ይዘን መተናል ጋሽል ማገብራው ይጻፈልኝ እንዳው ለመጀመሪያ ጊዜ ራሱ ያው ምዚኛው አልበም ላይ ብዙ ጊዜ ግጥምና ዜማዎችን ራሴ ነው የምሰራው ግን በዚህኛው አልበም ጋሽል ምሽ ሁለት ዘፈን ላይ በግጥም ተሳትፏልና በጣም ስለምወደው በጣም ማከብረው ሰው ስለሆነ የስዋ ሻራ ደግሞ የኔ ሙዚቃ አልበም ላይ እንዲያርፍ ስለምፈልግ አሁን ደግሞ በዛም ይዘን መተናል ከዛም ሌላ ደግሞ በዘጠናዎቹ ሌላ የጠፋባችሁን አርቲስት ሳምቦድን በፊቸሪንግ ቀላቅለን መተናል ቆንጆ አልበም ኪሩቤል ቆንጆ አርጎ ነው ሰራው
በአዲሱ አልበሙ ካካተታቸው ሁለት የጋሽል ማገብር አብ ግጥሞች ውስጥ የሶስቱም አልበሞቹ ዘፈኖች ግጥምና ዜማ በራሱ የተደረሱ ናቸው። ምንም እንኳን እንብዛም ከሌሎች የመውሰድ ልምድ ባይኖረውም ለሌሎች ድምጻውያን ግን ግጥምና ዜማ በመስጠት የሚታወቃል። ሄኖክ በራሱ ግጥምና ዜማ ላይ ያተኮረው ለምንድን ነው?
አሁን እንደዚህ ነገር ስትሰራ እኔ በተለያየ ጊዜ የተለያየ ዜማ ደራሲዎችን ዘፈን ሞክሬያለሁ ለመስፈን ምንድነው ሙዚቃ ላይ ስትመጣ አንድ ሰው የራስህ የሆነ መንገድ አለ የራስህ ልክ አለ እና አንዳንድ ጊዜ ምን ይሆናል ምሳሌ የሆነ የሙዚቃ ስልት ፋሽን ይሆናል ይለመዳል አይደል ክለብ ውስጥም ሰው በተደጋጋሚ በእንደዛ አይነት የሙዚቃ ስልት የተሰሩ ዘፈኖችን ይወዳል እና ዜማ ደራሲዎች ጋር ስትሄድ ወይም አንዳንድ ቦታ ስትሄድ ምናልባት አንተን ፈልገው ከማግኘት ይልቅ በሆነ በተወደደው ሙዚቃ በዛ ፋሽን በሆነው አይነት ስታይል ተሰርቶ ሲሰጥ አንተ ላይ ልክ አይመጣም። አንድ ሰው ሰርቶ ያማረበትን ነገር ያኛው ሰው ይበልኩ ስለ እንትን ስላለ ነው። ስለዚህ ብዙ ጊዜ እንደዛ አይነት ነገሮች ሞከርኩና እንዳልኩ ያ በተለያየ ጊዜ ደግሞ ራሴ ሙዚቃ ድርሰቱ ትንሽ ሙያም እንትን ስላለ ራሴ ጽፌ ለራሴ ዜማ ሰርቼ ስዘፍን የተሻለ ያምርልኛል ከሰው የሰልኳቸው ዘፈኖችን ሞክሬ ስቱዲዮስ ቀድቼው አቀርባለሁ እና አንዳንዴ እንደና እንደ ያለ ልክ ልብስ ስትለብስ ገባ እንደዛ አምርም ነገ አንዳንድ ነገር ላይ ማለት ነው እንጂ ከሰው ተቀብሎ ያለ መስራት እኔ በራስ መተማመን ምናም አይደለም።
የአልበሙ አቀናባሪ አብሮ አደጉ ኪሩቤል ተስፋዬ ስለ ሄኖክ አበበ የግጥምና ዜማ ስራዎች አስተያየቱን አካፍሎናል።
እኔ አሁን በጣም በሳል ነው አስተሳሰቡ አሁን በተለይ የመጀመሪያው አልበም ያምርባታል እድሜው እነዛን ግጥሞች ለመጻፍ በጣም ባነ ነው አሁን አንዳንዴ እነዛን ዘፈኖች ስንሰራ ትርጉማቸውን ራስ በደንብ አላቀውም ነበር ስጽፎ የሚመጣው ነገሮች ሙዚቃ ላይ ነው እንጂ ትኩረቴ ግጥም ውስጥ አይዲያዎቹ የሚጠቀማቸው ቃላቶች ምናምን በጣም ይገርመኝ ነበር በዛ ላይ ሄኖክን ቀርበ ስታወራው እንደዚህ ዲፕ የሆነ ነገር የሚጽፍ አይመስልም ምክንያቱም እንደ ሌሎቻችን የሚጫወትበት ምናምን በአስራዎቹ እድሜ ውስጥ ሆነን ነው እነዚህ ነገሮች የተሰሩት በአስራዎቹ መጨረሻ እና በጣም ቀድሞ ማቾር ያደረገ ነው ይሄንና አሁንም ሶስተኛው አልበሙ ላይ በጣም ጠንካራ ሐሳቦች ነው ያነሳውና ዜማ ያው ተፈጥሯዊ ነው እና ከመሳማው ነገር ነው ብዙም ይቃኛው ግጥም ግን በጣም ከባድ ነገር ነው በጣም ማንበብ ቀደም ብለህ ደግሞ ብዙ የሙዚቃ ስራዎችን ማጥናት እና በጣም ብዙ ማሰላሰል ማሰብ ይጠይቃልና የግጥም ክህሎቱ ይገርመኛል ሄኖክ
በልጅነቱ የሙዚቃውን ህይወት መቀላቀሉና ተከትሎት የመጣው ዝና የቀማው ዛሬ የሚቆጭበት ከኩዮቹ አንጻር በለጋድሜው ማየት ፈልጎ ያላየው ነገር ካለ በሚል ጠይቀ ነው ተከታዩን ምላሽ ሰጥቶናል
ያላየሁት ነገር ምንድነው መሰለህ ያው 18 አመት ከመናምን ነው መጀመሪያ አልበማችን ያወጣ ነውና ወደ ሰው ወደ አድማጭ ውስጥ ስትገባ ከዛ በኋላ ህይወት ላይ የምታረጋቸው ነገሮች በሙሉ ተነቃቀን የሚፈልጉ ነገሮች ናቸው እና ሰው አድማጭም ደሞ ወዶ አክብሮ ሲሆን ያኛውን ነገር እንደዛ አይነት ስብዕና አንተን የሚስልበትን ነገር በትክክል አንተ ላይ ማየት ይፈልጋል ምክንያቱም በቤት ውስጥ ቤተሰብ አለ ልጆች አሉ የተለያየ ነገር አለና ስለዚህ አንተ እድሉን አግኝተህ እግዚአብሔር ያን መንገድ አመቻችቶልህ አንድ ሰው እንትን ከሆንክ አንዳንድ ቦታ ላይ ያው ትክክለኛው ህይወት መንገድ ላይ አንተ ምክንያቱም ለሌሎች አስተማሪ ነው ይሁን ከመትሄደው ከዛ በኋላ ግን የሚያስቀው ነገር በዛ በልጅነት መሆን ያለባቸው ናይት ክለብ ምናምን ሳልደንስ አልፈያለሁ ሲቆጨኝ የጭፈራ ቤት ምናምን ያው በአርቲስትነት ገብቼ ሰው ለማዝናናት ዘፍናለሁ በዛ ድሜ ግን አላረ ወጣትነት ያሳለፍኩም ተሳልፋቸው ነገሮች እነሱ ነገሮች አላየሁም ይሄ ፋይር ጀም የምትባለው እሷ ነው ድሜ ክለብ በቃ ያቺ በልጅነት ዝና ስለመጣ በደንብ አንገቴ እንደፈጨ ነው ያሳለፍኩት አለ አይደል እንደ ሰው ስታወራ ከጓደኞች ጋር ከመናምን እንደዚህ አይነት ነገር ላይ ብዙ በዛ ሰዓት በቃ አልተፈቀደልኝም
ሄኖክ በሙዚቃ ህይወቱ የተለየ የሚለው አጋጣሚ ምንድነው
በጣም ልዩ አጋጣሚ ማለት መጀመሪያ አልበሜቱ በቃ ታወቅኩ ማለት ነው ለዋለው ለኪሮ ታወቀን ማለት ነው ለዋለው ምክንያቱም የመጀመሪያ አልበም ለኮንሰርት ሸራተን አዲስ እኔ ከውጭ ሀገር አርቲስቶች የውጭ ሀገር ዘፋኞች ለተለያዩ ለአዲስ አመት ለዘመን መለወጫ ይመጣልና እዛን ጊዜ ሻምፖል ነበር የመጣው እና ከሱ ጋር የዘመን መለወጫ ሸራተን አዲስ እንደዚህ ተጠርተሃል ተብዬ ለኪሮ ነገርኩት ረኪሩ በቃ ታወቀ ማለት ነው አለት ትልቁ የመጀመሪያው ትልቁ መድረኬ ነው በህይወቴ በዛን ጊዜ ተገና ደግሞ የቱ ደረጃ ላይ እንደደረስክ የሰራህን እንትን ሲታይ ደስ ይልሃል አይደል ለፍራህበትን ከልጅነት እና በህይወቴ ማረሳው አጋጣሚ እሱ ነው በእድሜያችን ገባ ዋጋ ከፍለንበት ስለለፋ እና እዛ ቦታ ላይ ደርሶ የመጀመሪያ እንትን ሳይው በጣም ደስ ያለኝ በጣም
በሰዋሰው መተግበሪያ ላይ የተለቀቀው አዲሱ አልበሙ በቅርቡ በይፋ እንደሚመረቅ የተናገረው ድምጻዊ ሄኖክ ለአድናቂዎቹ መልእክት ማስተላልፏል።
ሰው በሚሰጥህ እኮ አስተያየትና ሰው በሚሰጥህ ፍቅር ነው አንተ ቀጣይ ነገርህን እንዳልኩ ያስተካከልከም ተደውና በሰጣችሁኝ ፍቅር ተመልሼ መጥቻለሁ አመሰግናለሁ እግዚአብሔር ያክብርልኝ
አሁን ከካናዳ ተመልሶ ኑሮውን በኢትዮጵያ ያደረገው ሄኖክ አበበ ከዚህ በኋላ ሙዚቃን የሙሉ ጊዜ ስራው ማድረጉንም ተናግሯል የግጥም መጻፍ በማዘጋጀት ላይ እንደሚገኝ ማጫውቶናል አሜሪካ ድምጽ ኬኔዲ አባተ አዲስ አበባ
ባህልና ማህበረሰብ ዝግጅታችንን ነበር ያስደመጥናችሁ። አሁን ደግሞ አድማጮች እስቲ ወደ ድሬዳዋ እንሰዳችሁ። አድናቆትን ያተረፈው የድሬዳዋ ሰርከስ ቡድን የግድግዳው ቀለም በደበዘዘና የመሬቱ ምንጣፍ በተሰነጣጠቀ አዳራሽ ውስጥ ቅልጥፍና የተመላበት ልዩ የሰውነት እንቅስቃሴ የሚያሳዩ ወጣት የአክሮባት ስፖርተኞች የአጋሮቻቸውን እግር ወደ ላይ ከፍ አድርገው አየር ላይ ሲያሽከረክሩ ሌሎች ደግሞ የተለያዩ ቁሳቁሶችን በማሽከርከርና ባልተለመደ መልኩ በመተጣጣፍ ትይንቶችን ይሰራሉ። የአጃንስ ፍራንስ ፕሬስ ዘጋቢዎች ድሬዳዋ ከተማ ተገኝተው የአድናቆትን ያተረፈውን የሰርከስ ቡድንን የጎበኙበትና ወጣቶችን ያነጋገሩበት ዘገባ ነው። ተከታዩ እንደሚከተለው እናቀርባለን። በምስራቅ ኢትዮጵያ የሚገኘው ድሬዳዋ ሰርከስ ምንም እንኳን ከፍተኛ የግብአት እጥረት ቢኖርበትም ወጣቶችን ስለምግባርና ጠንካራ ሰራተኝነትን የሚያስተምር ሲሆን ዓለም አቀፍ ክብር ባላቸው ፌስቲቫሎች ላይ እውቅና ማግኘት ችሏል። የሰርከሱ የኪነ ጥበብ ዳይሬክተር እንዳለ ኃይሌ በሱ ስር የሚሰለጥኑና ትልቅ ደረጃ ለመድረስ የሚጓጉ 35 ወጣቶች አሉት። ከነዚህ ውስጥ በእድሜ ትንሹ 5 ዓመቱ ሲሆን አብዛኞቹ ግን በ20ዎቹ የእድሜ ክልል ውስጥ የሚገኙ ናቸው። ክብ ቀለበቶችን ከጓደኛዋ ጋር እየተወራወረች ያገኘናት የ18 ዓመቷ ወጣት ናርዶስ አዊልቱ በሰርከስ ውስጥ ስላሳለፈችው በርካታ አመታት በፍቅር ትናገራለች።
አንደኛ ጥሩ ስነምግባር ይዘን እንድናድጋችሁ ነው። ሁለተኛ በትምህርት እንድንጠነክር ያደርገናል። በቃ ሁሉ ነገር ለኔ።
እዚህ ቡድን ውስጥ ለሚሰሩ አብዛኞቹ ወጣቶች ሰርከስ ህይወታቸው ነው። በአንድ ወቅት የኢኮኖሚ ማዕከልና የኢትዮጵያ ትልቋ ከተማ የነበረችው ድሬዳዋ ለመፈጠሯ ምክንያት የነበረው የባቡር መስመር ችግር ውስጥ ሲወድቅ ድሬዳዋ ቀዝቅዛለች። ወጣቶችን ችግር ውስጥ እንዳይገቡ የሚጠብቅና የሚያዝናና ብዙ ማማራጭ በከተማዋ የለም። ሰርከሱን እንደ አውሮፓውያን አቆጣጠር በ1997 ዓ.ም ከመሰረቱት መካከል አንዱ የሆነው እንዳለ የሰርከስ ቡድኑን አስፈላጊነት እንዲያስረዳል።
ካልባሌ ቦታ ኢየሱስ ከመያኖራቸው አብዛኛውን ስፖርቱን እንዲከታተሉ ሰርከስን እንዲወዱ በዲሲፕሊን እንዲያርጉ አርገናል። እንዳያችሁት አካባቢው ላይ ድራግ የሚጨሱ የሚቀም አለ። እኛ ጋር ግን እዚህ ጋር ዲሲፕሊን ነው።
የሰርከስ ቡድኑ አባል ለመሆን ምንም አይነት ክፍያ አይጠይቅም። እንዳለም ለሰርከስ የሚሰለጥኑ ወጣቶችን ለመመልመል ምንም አይነት ችግር እንደሌለበት ይናገራል። አብዱል ደፋር ራህማቱ የ24 ዓመት ወጣት ሲሆን የሰርከስ ቡድኑን የተቀላቀለው ገና የ6 ዓመት ልጅ ያለ ነው። አሁን የእጅ በእጅ አክሮባትን ጨምሮ በተለያዩ ከፍተኛ ደረጃ ጂምናስቲኮችና ስነምግባር ሰልጥኗል። በልጅነቴ ሌሎች ህፃናት ሲጫወቱ እኔ ግን የሚስበኝ አክሮባት ነበር የሚለው አብዱል ደፋር አሁን የሚተዳደረው ሰርከስ በማሳየት ሲሆን ስኬታማ ለመሆን የሄደበት መንገድ ግን ረጅምና አድካሚ መሆኑን ይገልጻል።
ዲሲፕሊን ወሳኙ ነው። ያው ሃይ ፐርፎርማር ብትሆን ያው ያለ ዲሲፕሊን ዋጋ ሊኖረው አይችልም። አንደኛ የሚያስፈልገን ነገር ዲሲፕሊን ነው። ሁለተኛ ሃርድ ወርክ የሚያስፈልገናል። ያው ኖርማሊ ባንኪን ትሬዲንግ ስናደርግ ወደ ኖርማል ፐርፌክት ሆኖ እንድንሰራው በትንሹ ከ3 አመት በላይ ይፈልጋል ትሬዲንግ ማለት ነው።
ድሬዳዋ ሰርከስ ቻይናና ሩሲያን ጨምሮ በታላላቅ ፌስቲቫሎች ላይ ተካፍሎ ሽልማት አግኝቷል። እንደ አውሮፓውያን አቆጣጠር በ2019 እርስ በርስ በመቀጣጠል ባሳዩት ትዕይንት አብዱራሂምና አበበ በሞንቴ ካርሎ ዓለም አቀፍ ፌስቲቫል ላይ የሚደረገውን ታዋቂውን የአዲሱ ትውልድ ውድድር ጨምሮ 7 ሽልማቶችን አግኝተዋል። ከ4 አመት በፊት ደግሞ በተመሳሳይ ዘርፍ ረመዳንና ቢኒያም በፓሪስ በተካሄደው 36ኛው የሰርከስ ፌስቲቫል ላይ ተካፍለው የነሐስ ሜዳሊያ አግኝተው ነበር። ዓለም አቀፍ ጉዞዎች የድሬዳዋ ሰርከስ ብቸኛው የገቢ ምንጭ ናቸው። ነገር ግን ያገኙት ስኬት በቂ ገቢ እንዳላመጣላቸው እንዳለ ይገልጻል።
ማቴሪያል ላይ ነው ከፍተኛ ችግር ያለበት። ማቴሪያል ብናገኝ ኖሮ የበለጠ እንተናል። አሁን ማቴሪያሉን የምታገኘው ከውጭ ነው። ኮስቱ ትንሽ ከፍ ይላል። ያንን ለመግዛት ደግሞ አቅም የለም።
የድሬዳዋ ሰርከስ መስራች አብዛኛውን ድጋፍ የሚያገኘው በውጭ የሚኖሩ ሰዎች ከሚያደርጉለት ልገሳ ሲሆን ተጨማሪ ድጋፍ እንዲደረግለት ጥሪ ያቀርባል። በጃንስ ፍራንስ ፕሬስ ለተጠናቀረው ዘገባ ጽዮን ግርማ ዋሽንግተን ዲሲ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በዋትስአፕ አውታር በኩል አድርሱን። ጋቢና ቪኦኤ
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። እንዲሁም ያየር ሰዓታችንም ተጠናቋል። ዝግጅቶቻችንን አዳምጣችሁ አስተያየት መስጠት ከፈለጋችሁ @voamharic የፌስቡክ ገጻችን እንዲሁም horn@voanews.com የኢሜል አድራሻችን አስተያየቶቻችሁን አጋሩን። በተጨማሪም እንዲሁ ፌስቡክ ገጻችን ላይ በውስጥ መስመር በመልክቶቻችሁን በመላክ #voamharic ብላችሁ በትዊተር ገጻችን አስተያየቶቻችሁን በመስጠት ከኛ ጋር በቀጥታ መነጋገር ትችላላችሁ። ጥቆማና አስተያየቶቻችሁን ለአየር እናበቃለን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ኤልያስ አስማረ ከስቱዲዮ ስርጭቱን ሲያቀናብርልን ቆይቷል። ግርማ ደገፋውና ሲሳይ አሸናፊ በምስልና ድምጽ ቅንብር አብረውን ነበሩ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እንሰናበታችኋለን። በነገው ምሽት ደግሞ ልዩ የገና ዋዜማ ዝግጅታችን ይዘን ከእናንተው ጋር እንገኛለን። ለዛሬ ሰላም፣ በደህና እደሩ።